The Voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ትንበያ አደርጋለሁ በየትኛውም ፎርም በየትኛውም ሚንስ ኦፍ ኮሚኒኬሽን ፌስቡክም ይሁን ማይክሮፎን ይዞም በህዝብ ውስጥ ገብቶም ይሁን ክልክል ነው። ህጉ በአንቀጽ አስቀምጧል። ወንጀል ነው።
የኢትዮጵያ ምርጫ ቦርድ ሰብሳቢ ፕሮፌሰር መርጋ በቃና በትናንትናው ዕለት ከሰጡት የተወሰደ ነው።
አሁን በየክፍለ ሀገሩ ያሉ አባሎቻችንና እጩዎቹ እየተደበደቡ ከቤታቸው እየተሳደዱ ታዛቢዎቻቸው እየተደበደቡ ቤታቸው በካድሬዎች ተከቦ ስላለ ይህንን አስመልክቶ መግለጫ ለመስጠት ነበር የፈለግነው።
የመኢአድ ሊቀመንበር አቶ አበባው መሐሪ ናቸው። የሁለቱንም ዘገባዎች ዝርዝር በዕለቱ አብይ ርዕስ እንመለከታለን። በሁከት በታመሰችው በየመን የሚኖሩ 5 ኢትዮጵያውያን በሳውዲ አረቢያ በሚመራው ህብረት የአየር ጥቃት መገደላቸውን የኢትዮጵያ መንግስት ተናገረ። የሶማሊያው ጽንፈኛ እስላማዊ ቡድን አልሻባብ ተዋጊዎች ትናንት ሐሙስ ሌሊት በሰሜን ምስራቅ ኬንያ አንድ መንደር ላይ ጥቃት መክፈታቸውን የኬንያ ባለስልጣናት ገለጡ፣ የሚሉት ደግሞ ከርዕሰ ወሬዎች ውስጥ ናቸው። ሌሎች በርከት ያሉ ዘገባዎችና የስልክ አስተያየቶቻችሁን አክለን የአርብ ግንቦት 14 2007 ዓ.ም ተረኛ አስተናጋጆች አሉላ ከበደና
አዲሱ አበበ ነን።
አቀናባሪያችን ቴሌላይን ባክ፣ ስርጭት መሐንዲሳችን ሊና ሲምኮስ ነው። እስከ ምሽቱ 4 ሰዓት አብረን እናመሻለን። በቅድሚያ የሰዓቱን የዓለም ዜና ነው።
በሁከት በታመሰችው የመን የሚኖሩ 5 ኢትዮጵያውያን በሳውዲ አረቢያ በሚመራው ህብረት የአየር ጥቃት መገደላቸውን የኢትዮጵያ መንግስት አስታውቋል። የኢትዮጵያ መንግስት ኮሚኒኬሽንስ ጉዳዮች ሚኒስትር ሬድዋን ሁሴን ስለ ጉዳዩ ሳውዲ አረቢያ ማብራሪያ እንድትሰጥ ሲሉ መናገራቸውን የኢትዮጵያ ቴሌቪዥን ዘግቧል። ኢትዮጵያኑ የመን ውስጥ ለውጭ ዜጎች በተዘጋጀ መጠለያ ካምፕ አቅራቢያ መገደላቸውን አስታውሰው ሐዘናቸውንም ገልጠዋል። በደረሰን ሌላ ዜና ሳውዲ አረቢያ ትናንት ድሬዳዋ አቅራቢያ በሚገኘው ሃይጃ ክፍለ ሀገር ማይዲ ከተማ አንድ ዓለም አቀፍ የረድኤት መስሪያ ቤት ጽህፈት ቤት ላይ በደረሰ የአዳፍኔና የአየር ድብደባ 5 ኢትዮጵያውያን መገደላቸውንና ሌሎች 10 ስደተኞች መቁሰላቸውን አንድ የአካባቢው ባለሥልጣን መናገራቸው ተገልጧል። ሃይጅ ክፍለ ሀገር ሳውዲ መራሹ ህብረት ላለፉት 8 ሳምንታት የአየር ድብደባ ሲያካሄድ የነበረው የሁጢ ሽምቅ ተዋጊ ቡድን ጠንካራ ይዞታ መሆኑ ይታወቃል። የሳውዲ ቃል አቀባይ ጀነራል አህመድ አሲሬ ሳውዲ በዚህ ጥቃት እጇ የለበትም በማለት አስተባብለዋል። የሁጢዎች ስራ ነውም ይላሉ።
ከእሁዱ የኢትዮጵያ ምርጫ በፊት ባሉት የምረጡኝ ዘመቻዎች ከፍተኛ ወከባና በተራው ዜጋ ላይ ሰፊ የሰብአዊ መብት ጥሰቶች እየተፈጸሙ መሆናቸውን አምነስቲ ኢንተርናሽናል አስታወቀ። ይህን የአምነስቲ መግለጫ ወደ ኋላ ላይ በዝርዝር እናቀርባለን።
የሶማሊያው ጽንፈኛ እስላማዊ ቡድን የአልሻባብ ተዋጊዎች ትናንት ሐሙስ ሌሊት በሰሜን ምስራቅ ኬንያ አንድ መንደር ላይ ጥቃት መክፈታቸውን የኬንያ ባለሥልጣናት ገለጡ። የኬንያ ጸጥታ ኃይሎች ለአጭር ጊዜ በተካሄደ ውጊያ መክተው የመለሷቸው መሆኑንም ባለሥልጣናቱ አስታውቀዋል። መሐመድ ዩሱፍ ከናይሮቢ ለቪኦኤ ያስተላለፈውን ዘገባ ቆንጅታ እየታቀርባለች።
የጋሪሳዋ ትንሽ መንደር ላይ የተሰነዘረውን ጥቃት አክሽፈናል ሲል የኬንያ የአገር አስተዳደር ሚኒስቴር ዛሬ ባወጣው መግለጫ አስታውቋል። የሚኒስቴሩ ቃል አቀባይ ሞንዳን ጆካ አልሸባቦች እንደሆኑ የሚጠረጠሩ ተዋጊዎች ሊጂራ ውስጥ የምትገኘውን መንደር ሊወሩ ሞክረው ነበር። ህዝቡ ለጸጥታ ኃይሎች አስታወቀ። ሰው ላይ ጉዳት እንዳይደርስ ፈጥነን እርምጃ ወሰድን ሲሉ ነው የተሰሙት። አጥቂዎቹ በአካባቢው ለአምስት ቀናት ያህል እንደነበሩ የኬንያ መገናኛ ብዙሃን ዘግበዋል። ከጸጥታ ኃይሎች ጋር ከተካሄደው ውጊያም በኋላ አጥቂዎቹ አሁንም በአካባቢው እንዳሉና ሌላ ጥቃት ለማድረስ እያቀዱም ሊሆን ይችላል በማለት እማኞችና የመንደሩ ነዋሪዎች ይናገራሉ። የአገር ደህንነት ሚኒስቴሩ ቃል አቀባይ ኃይሎቻችን ህዝቡን ለመጠበቅ ዝግጁ ናቸው ይላሉ።
We have security forces on the ground, but we have not gotten any details specific as to
የጸጥታ ኃይሎቻችን በስፍራው አሉ። አሁን ያሉበትን ቦታ ለመናገር ዝርዝሩ የለንም ሲሉ ነው የተሰሙት። ጽንፈኞቹ የጸጥታ ኃይሎች መግባታቸውን ሲያውቁ ህዝቡ መሃል ገብተው ተደባልቀዋል። አካባቢውን ስለሚያውቁት ህዝቡ መሃል ሊደበቁ ይሞክሩ ይሆናል ሲሉም ቃል አቀባዩ ተናግረዋል። ማክሰኞ ዕለትም የአልሸባብ ተዋጊዎች በአቅራቢያው ያለ አንድ መንደር የሚገኝ መስጊድ ወረው ስብከት ማካሄዳቸውና የመንግስት ሰራተኞችና የጸጥታ አባላትንም ጭምር ስም ዝርዝር አንብበዋል። አልሸባብ የሶማሊያን መንግስት የሚረዱት የኬንያ ወታደሮች እስካልወጡ ድረስ ጥቃታችንን እንቀጥላለን ሲል መዛቱ የሚዘነጋ አይደለም።
ታንዛኒያ የሚገኙ 29 የቡሩንዲ ስደተኞች በኮሌራ ወረርሽኝ መጠቃታቸው ተሰማ። ቡሩንዲያውያን ስደተኞች ወደ ታንዛኒያ የኮበለሉት በዚያች አገር ያለውን ፖለቲካዊ አመጽና አለመረጋጋት ሽሽት መሆኑ ይታወቃል። የተባበሩት መንግስታት የስደተኞች መስሪያ ቤት ዛሬ አርብ እንዳረጋገጠው ታንጋኒካ ሐይቅ አጠገብ ባለው ካጉንካ አካባቢ በደረሰውና 300 ሰዎችን በገደለው በዚሁ ወረርሽኝ ሁለት የታንዛኒያ ዜጎች ሞተዋል። ወረርሽኙን ለማቆም ባለሥልጣናት ንጹሕ የመጠጥ ውሃ፣ መድኃኒትና ሌሎች አስፈላጊ ነገሮችን እያቀረቡ መሆናቸው ታውቋል። ይህ በእንዲህ እንዳለ ቡሩንዲ ዋና ከተማ የሚካሄደው ጸረ መንግሥት ተቃውሞ ዛሬም እንደቀጠለ ነው። ሰላማዊ ሰልፈኛው ዋና ከተማ ቡጁምቡራ ውስጥ ሊከትም ሞክሮ በፖሊስ መታገዱን የቪኦኤ ማዕከላዊ አፍሪካ አገልግሎት ዘግቧል። ትናንት ሐሙስ ከተማዋ ውስጥ በተደረገው ጸረ መንግሥት ሰላማዊ ሰልፍ ሁለት ተቃዋሚዎች መሞታቸውን የቡሩንዲው ቀይ መስቀል አስታውቋል። ፕሬዚዳንቱ ፒየር ንኩሩንዚዛ ለሶስተኛ ጊዜ እወዳደራለሁ በማለታቸው በፖሊሶችና በተቃዋሚዎች መካከል ለወር ያህል የዘለቀ ውዝግብ እየተካሄደ ተቃውሞውም እንደቀጠለ መሆኑ ይታወቃል።
እስላማዊ ሽምቅ ተዋጊዎች የሰሜን ሶሪያ ጥቃታቸውን እያጠናከሩ ይዞታቸውንም እያሰፉ መሆናቸው ተዘገበ። አንድ የመንግስት ወታደሮች ለሳምንታት ተይዘው የሚገኙበት ሆስፒታልንም ተቆጣጥረዋል። የሎንዶኑ የሶሪያ ሰብአዊ መብት ጠባቂ ቡድን እንደገለጠው ከአልቃይዳ ጋር ግንኙነት ያለው አልኑስራ ግንባር ጅር አልሸሁር ውስጥ የሚገኘውን ይህንኑ ሆስፒታል መቶ በመቶ ተቆጣጥሮታል። በዚህ ሆስፒታል ውስጥ አያሌ የመንግስት ወታደሮችና ሌሎችም ካለፈው የሚያዝያ ወር አንስቶ ታግተው ይገኛሉ። ምንም እንኳን አማጺ ቡድን ኑስራ በትዊተር መልእክቱ ወታደሮቹ በእስር ነው የሚገኙት ቢልም የወደፊት እጣ ፈንታቸው ግን አይታወቅም። ፕሬዚዳንት በሽር አልአሳድ ወታደሮቻቸው ከቅርብ ጊዜ ወዲህ በእስላማዊ ነውጠኛ ቡድን ኃይሎች ክፉኛ ሽንፈት እየደረሰባቸው መሆኑ ይታወቃል።
ከአሜሪካ ድምፅ ራዲዮ የአማርኛው አገልግሎት የሚተላለፈውን የምሽቱን ዜና ነው የምትከታተሉት አድማጮቻችን። ምስራቅ ሳውዲ አረቢያ ውስጥ በሚገኝ አንድ መስጂድ ላይ ዛሬ አርብ የደረሰ የአጥፍቶ ጠፊ ፍንዳታ ከ24 ሰዎች በላይ ገድሏል። ፍንዳታው የደረሰው በአብዛኛው የሱኒ ሙስሊሞች መኖሪያ አካባቢ በሆነውና ቋጢፍ ከተማ ውስጥ በሚገኘው ኢማም አሊ መስጊድ ውስጥ የከሰዓት በኋላው ጸሎት በሚካሄድበት ወቅት መሆኑም ታውቋል። መንግስታዊው የሳውዲ መገናኛ አውታርም የፍንዳታውን መድረስ አረጋግጧል። ለጥቃቱ ኃላፊነት የወሰደ ወገንም ሆነ የሟቾችን ቁጥር ያረጋገጠ መረጃ አልተገኘም። ከዚህ ሌላ በዛሬው ዕለት እስላማዊ ቡድን የመን ዋና ከተማ ሳና ውስጥ በሚገኝ የሻይቶች መስጊድ ላይ ለደረሰውና ወደ 24 ሰዎች ለሞቱበት የቦምብ ጥቃት ኃላፊነት መውሰዱን አስታውቋል።
የዩክራይን ኃይሎች የመንግስቱ ሚሊሻዎችና ጸረ መንግስት ተገንጣዮች ዩክራይን ውስጥ መጠነ ሰፊና ተደጋጋሚ ወከባ እንዲሁም የሰብአዊ መብት ጥሰቶችን እንደሚፈጽሙ ከበቂ በላይ መረጃ አለኝ ሲል አምነስቲ ኢንተርናሽናል አስታወቀ። ዓለም አቀፉ የሰብአዊ መብቶች ተሟጋች ቡድን አምነስቲ ከተገንጣዮችም ሆነ ከመንግስት ደጋፊዎች በኩል የተማረኩ ሰዎችን ቃለ ምልልስ አድርጎ ዛሬ አርብ ይፋ ባወጣው መግለጫ ላይ አስፍሮታል። ወከባው ታሳሪዎቹ በሰጡት ቃል መሰረት አስደንጋጭ መሆኑን የገለጠው አምነስቲ መጠይቅ ከተደረገላቸው መካከል አንዳንዱም ሌሊቱን ያለ እንቅልፍ እንደሚያሳልፉ፣ ጣሪያ ላይ እንደሚሰቀሉና በሞት እንደሚያስፈራሯቸውም ጠቅሰዋል። በአምነስቲ ሪፖርት መሰረት አጥንታቸው እስኪሰበር የሚገረፉ፣ በጢስ እንደሚታፈኑ፣ በኮረንቲ ንዝረት እንዲጠበሱና በስለት እንዲወጉ እንደሚወጉ የተናገሩም ታሳሪዎች ቃላቸውን ሰጥተዋል። ወከባውና የመብት ጥሰቱ በመንግስት ደጋፊዎችም እንደሚፈጸም ነው አምነስቲ ያመለከተው። ከታሳሪዎቹ ቤተሰቦች በርካታ ገንዘብ እንደሚከፈልም አጋልጠዋል። የዩክራይን ባለስልጣናት የተጠቀሰውን የሰብአዊ መብት ረገጣ መርምሮና አጣርቶ ጥፋተኛ የሆኑት ተገቢው እርምጃ እንዲወሰድባቸው አምነስቲ ጥሪ አቅርበዋል።
የ2022ን የዓለም ዋንጫ የምታስተናግደው ቀታር የስደተኛ ሰራተኞች አያያዟ አልተሻሻለም ሲል ዓለም አቀፍ የመብት ተሟጋች ድርጅት አመለከተ። ከአንድ አመት በፊት ካለም አቀፉ ማህበረሰብ በደረሰባት ጫና ምክንያት ቃታር የስደተኛ ሰራተኞችን አያያዝና የሥራ ሁኔታ ጭምር እንደምታሻሽል ቃል ገብታ ነበር። ትናንት ይፋ በሆነ የአምነስቲ ኢንተርናሽናል ሪፖርት መሰረት ግን ቃታር በተለይ በቀን ወይም በጉልበት ሥራ የሚተዳደሩ የ1.5 ሚሊዮን ስደተኞችን የሥራ ሁኔታ ለማሻሻል የገባችው ቃል አልተፈጸመም። በዚህ ረገድ ቃታር ትክክለኛ የማሻሻያ እርምጃ ካልወሰደች ባለፈው ዓመት የገባችው ቃል እንዳልተፈጸመ ሆኖ ውድቅ ይሆንና ይህም በ2022 የሚካሄደውን የዓለም እግር ኳስ ውድድር ለማስተናገድ ለምታደርገው ጥረትም አደጋ ይኖረዋል ብሏል አምነስቲ ኢንተርናሽናል።
በመጨረሻም ወግ አጥባቂ የማህበረሰብ አባላት በሚበዙባት አይርላንድ ተመሳሳይ ጾታ ጋብቻ እንዲፈቀድ የሚያስችለውን ህገ መንግስት ማሻሻል ያስፈልግ አያስፈልግ እንደሆን ለመወሰን ዜጎቿ ዛሬ አርብ ድምጽ ሲሰጡ ውለዋል። ድምጽ ሰጪው ህዝብ ይሁንታውን ካሳየ አይርላንድ የተመሳሳይ ጾታ ጋብቻን በህዝብ ድምጽ ያሳለፈች የመጀመሪያው ሀገር ትሆናለች ማለት ነው። በአብዛኛው የአውሮፓ ሀገሮች የተመሳሳይ ጾታ ጋብቻ የተለመደ መሆኑም ይታወቃል። አድማጮች፣ የሰዓቱ የዓለም ዜና ይኸው ነበር።
ክቡራንና ክቡራት አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት የሚተላለፈውን ስርጭት ነው። የምናስተናግዳችሁ አዲሱ አበበና
አሉላ ከበደ ነን። በርከት ያሉ ዘገባዎችና ቅንብሮችን ለምሽቱ አጠናክረናል። ቀዳሚው የዕለቱ አብይ ርዕስ ነው። ከዚያ በፊት ግን ቆየት ብለው ከሚሰሙት አንዱን ለቅምሻ።
ምርጫ የሚያስፈልገው በስልጣን የቆየው ወገን ያከናወናቸውን ስራዎች የፈጸማቸውን ድርጊቶች ወይም ያጠፋቸውን ጉድለቶች መራጩ ህዝብ እንዲመለከትና ያን መንግስት ይሄን አጥፍተሃል ይሄን አልምተሃል ብሎ ሊመዝነው ሊፈርድበት እንዲችል።
ዶክተር አለማንተ ገብረስላሴ እዚህ ዩናይትድ ስቴትስ ቨርጂኒያ ክፍለ ግዛት በሚገኘው የዊሊያም ኤንድ ሜሪ ኮሌጅ ውስጥ ከሁለት አስርት ዓመታት በላይ ህግና ህገ መንግስት ሲያስተምሩ የቆዩ ምሁር ናቸው። በኢትዮጵያ ብሔራዊ ምርጫ ዋዜማ ስለ ነጻ ምርጫ ፋይዳና መገለጫዎቹ ከተናገሩት የተወሰደ ነው። በትናንትናው ምሽት እንዲህ እንደ ዛሬው አስተዋውቀን መቅረብ ሳይችል የቀረው በጊዜ ጥረት ነበርና ዛሬ ይስተናገዳል። አድማጮች፣ አሁን ወደ ዕለቱ አብይ ርዕስ።
ወደ አብይ ርዕስ እንሄዳለን። በነገራችን ላይ ቀደም ሲል አምነስቲ በኢትዮጵያው ምርጫ ወከባ እየተፈጸመ ነው ባለው ዜና ላይ እንደደረሰን እናቀርባለን። አሁን ወደ ዕለቱ አብይ ርዕስ እናልፋለን። በመጀመሪያ በምርጫ ላይ ውዝግብ ሊፈጥር የሚችል ምንም ምክንያት የለም ያሉት የምርጫ ቦርድ ሰብሳቢ ፕሮፌሰር መርጋ በቃና ውጤት መተንበይና አሸናፊነትን ማወጅ ለየትኛውም ፓርቲ የተከለከለ ነውም ብለዋል። ፕሮፌሰር መርጋ በቃናና ሌሎች የምርጫ ቦርድ ኃላፊዎች ትናንት በሂልተን ሆቴል የሰጡትን ጋዜጣዊ መግለጫ የተከታተለው ዘጋቢያችን እስክንድር ፍሬው ከአዲስ አበባ ይህን አጠናቅሯል።
የኢትዮጵያ ብሔራዊ ምርጫ ቦርድ የትናንት መግለጫ ከድምፅ መስጫው ቀን በፊት የተሰጠ የመጨረሻው መግለጫ ይመስላል። በድምፅ መስጫው ቀንና ከዚያም በኋላ ባሉት ቀናት ከተፎካካሪ ፓርቲዎች ምን እንደሚጠበቅ ጭምር የተብራራበትም ነው። ውዝግብ ቢነሳ በምን መንገድ ሊፈቱት እንደሚችሉ የተጠየቁት በሚኒስትር ማዕረግ የቦርዱ ሰብሳቢ ፕሮፌሰር መርጋ በቃና ለዚህ የሚያበቃ ምንም ምክንያት የለም ብለዋል።
ውጤት ቆጠራ ፕሮሰሱ አልቆ በየምርጫ ጣቢያው የውጤት መተማመኛ ላይ የሚመለከታቸው ፓርቲ ተወዳዳሪዎች ምርጫ አስፈጻሚዎች ከተፈራረሙ በኋላ በየምርጫ ጣቢያው ግንቦት 17 ይለጠፍላቸዋል። ከዛ ደህንነቱ ተጠብቆለት በዛ ላይ ጠንካራ ልምድ ነው ያለ ነው ወደ የምርጫ ክልሉ ይሄዳል። ከየምርጫ ክልሉ ውጤት ወደ ቦርዱ መጣል። ስለዚህ ምንም የሚያሳስብ ለውዝግብ የሚፈጥር የለም። ራስን ማዘጋጀት ነው። ያሸነፈውን ፓርቲ እንኳን ደስ አለ ብዬ እንደ ሰለጠነ ሀገር ራስን ማዘጋጀት ነው።
ፓርቲዎችም የህዝቡን ውሳኔ በጸጋ ለመቀበል መዘጋጀት አለባቸው ብለዋል ፕሮፌሰር መርጋ። አሸናፊው ማን እንደሆነ ማወጅ የሚችለው ቦርዱ ብቻ መሆኑን ያስታወሱት ፕሮፌሰር መርጋ ከቦርዱ በፊት ውጤት መተንበይም ሆነ ማወጅ እንደማይፈቀድ አሳስበዋል።
ትንበያ አደርጋለሁ በየትኛውም ፎርም በየትኛውም ሚንስ ኦፍ ኮሚኒኬሽን ፌስቡክም ይሁን ማይክሮፎን ይዞም በህዝብ ውስጥ ገብቶም ይሁን በየትኛውም ፎርም ክልክል ነው። ህጉ በአንቀጽ አስቀምጧል። ወንጀል ነው። ያስጠይቃል። እዚህ ላይ ቦርዱ ይቅርታ የለሽ እርምጃ ይወስዳል። ህጉን መሰረት አድርጎ እኔ ነኝ ያሸነፍኩ እንዲህ ነው የምል ነገር የለም። ሰላም ይጠበቃል፣ የህግ በላይነት ይጠበቃል።
በኢትዮጵያ ፓርላማ ብቸኛው የግል አባል የሆኑት ዶክተር አሸብር ወልደ ጊዮርጊስ በሚወዳደሩበት በቦንጋው ጊምቦ ጎአታ የምርጫ ክልል ተፈጠረ የተባለው ሁኔታም ለቦርዱ ኃላፊዎች ከቀረቡት ጥያቄዎች አንዱ ነው። በዚያ ሊካሄድ የነበረው ምርጫ ላልተወሰነ ጊዜ የተላለፈው የቦርዱ አጥኚዎች ስፍራው ድረስ በመሄድ ሁኔታዎችን ከገመገሙ በኋላ መሆኑን ፕሮፌሰር መርጋ አብራርተዋል።
ይህ ምርጫ የተሻለ ይሁን ብለን ነው ተነሳ ነው ሰላማዊ አሳታፊ የተመቻቸ ሜዳ ለአንድ ለሁለት ሳይሆን ለሁሉ ተወዳዳሪ በያለበት የተመቻ የሚያሳትፍ ህዝቡ በሰላም ወጥቶ በሰላም መርጦ ወደ ቤቱ የሚሄድበት ተመራጩ በሰላም ወጥቶ በሰላም የሚገባበት ሜዳው የተመቻቸ ለሁሉ ተወዳዳሪ መሆን አለበት። ከ547 ምርጫ ክልል አንድ ክልል ላይ ይህንን የማሟላ ሁኔታ አግኝተናል። ስለዚህ ቦርዱ የህግ ባለሙያዎችን የቴክኒክ ባለሙያዎችን ልኮ አጥንቶ እዛ ከሚወዳደሩ ፓርቲዎች ጋር ተመካክሮ አይቶ ይህንን የፈለግነውን ሰላማዊ ምቹ ሜዳ የማሟላ ስለሆነ ሰስፔንድ አድርገናል።
የፓን አፍሪካ ፓርላማ ምክትል ፕሬዝዳንት የሆኑትና ለስብሰባ ጆሃንስበርግ የሚገኙት ዶክተር አሸብር ወልደ ጊዮርጊስም ይህንኑ አረጋግጠዋል። ለአጭር ጊዜ በስልክ ያነጋገርኳቸው ዶክተር አሸብር የጊምቦ ጓታ ምርጫ የተላለፈው አሁን ተፈጠረ በተባለው ግጭት ምክንያት ሳይሆን ቀደም ሲል በተደረገ ጥናትና በተደረሰበት ስምምነት መሆኑን አስታውቀዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አመሰግናለሁ እስክንድርን። በሌላ በኩል የመላው ኢትዮጵያ አንድነት ድርጅት መኢአድ ጋዜጣዊ መግለጫ ከመስጠት በምርጫ ቦርድ መከልከሉን አስታውቋል። ቦርዱ ለመኢአድ የላከው ደብዳቤ ይህንኑ ያረጋግጣል። እርምጃው ሕጋዊ መሠረት አለው ብለው እንደሚያምኑ የመኢአድ ሊቀመንበር ገልጠዋል።
ቀደም ሲል መኢአድ ለመገናኛ ብዙሃን ባስታወቀው መሠረት ዛሬ ከረፋዱ 5 ሰዓት ላይ ሊሰጠው አቅዶት የነበረው ጋዜጣዊ መግለጫ እንደተሰረዘ የፓርቲው ሊቀመንበር አቶ አበባው መሐሪ ለተሰበሰቡት ጋዜጠኞች ይፋ አድርገዋል። አቶ አበባው መሐሪ በቃል እንደገለጹት ምርጫ ቦርድ ዛሬ ጠዋት ለድርጅቱ በጻፈው ግልጽ ደብዳቤ ምንም አይነት መግለጫ መስጠት እንደማይቻል አስታውቋል። በዛሬው ዕለት በቦርዱ ጽህፈት ቤት ዋና ኃላፊና በቦርዱ ጸሐፊ በአቶ ነጋ ዱፊሳ ፊርማ የወጣው ደብዳቤ ይድረስ የተባለው ለኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክና ለመላው ኢትዮጵያ አንድነት ድርጅት ነው። ደብዳቤው ቦርዱ ባወጣው የምርጫ አፈጻጸም የጊዜ ሰሌዳ መሠረት የእጩዎች የምርጫ ውድድር ቅስቀሳ ከትናንት ጀምሮ መጠናቀቁን ይጠቅስና ይሁንና ይላል ደብዳቤው፣ ይሁንና ጋዜጣዊ መግለጫ ለመስጠት በዝግጅት ላይ እንዳላችሁ መረጃ የደረሰን በመሆኑ ምንም አይነት መግለጫ መስጠትም ሆነ የምርጫ ቅስቀሳ ማድረግ የማይቻል መሆኑን በአክብሮት እንገልጻለን ይላል። አቶ አበባው መሐሪ የመኢአድ ሊቀመንበር የመግለጫቸው ግብ የነበረው ቅስቀሳ ሳይሆን የተፈጠሩ ችግሮችን ለማስታወስ እንደነበረ ይጠቁማሉ።
አሁን በየክፍለ ሀገሩ ያሉ አባሎቻችንና እጩዎቹ እየተደበደቡ ከቤታቸው እየተሳደዱ ታዛቢዎቻቸው እየተደበደቡ ቤታቸው በካድሬዎች ተከቦ ስላለ ይህንን አስመልክቶ መግለጫ ለመስጠት ነበር የፈለግነው። ነገር ግን ምርጫ ቦርድ ከየት እንደሰማ ማናውቅም ይህንን መግለጫ እንዳትሰጡ፣ ማንኛውንም መግለጫም ሆነ ቅስቀሳ እንዳታደርጉ የሚል አሁን የሰጠናችሁ ደብዳቤ ደርሶናል። በዚሁ መሰረት ነው እንግዲህ መግለጫውን ለመስጠት ያልቻል ነው።
የደብዳቤውን ሕጋዊ መሰረት በተመለከተም አቶ አበባው የተለየ ሀሳብ ነው ያላቸው።
ይሄ ደብዳቤ ሕጋዊ ነው አይደለም የሚለው በጣም አስቸጋሪ ነው። ሕጋዊ ነው ብዬ እኔ አላምንም። ነገር ግን የአገሪቱን ሕግ ጠቅሶ ይህን እንዳታደርጉ ብሎ ሲል አስቸጋሪ ስለሆነ ለአባሎቻችንም ለታዛቢዎችም የባባሰ ሁኔታ አስቸጋሪ ስለሆነ ከምርጫ ቦርድ ጋር ሄደን ፊት ለፊት ስልክ እየደወሉ ይሄ ችግር እንዲፈታት ቢያንስ ታዛቢዎችና እጩዎቻችን የድብደባ አደጋ እንዳይደርስባቸው ከምርጫ ቦርድ ጋር ለመነጋገር አሁን ለመዳዝ ተዘጋጅተናል።
ከምርጫ ቦርድ የተጻፈው ደብዳቤ የሚመለከተው ሌላው የፖለቲካ ድርጅት የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ የአመራር አባል ዶክተር መረራ ጉዲናን ቪኦኤ በስልክ አነጋግሯቸዋል። ደብዳቤው ለድርጅታቸው እንደደረሰ ገልጸው መድረክ ግን በዛሬው ዕለት ያቀደው ጋዜጣዊ መግለጫ መኖሩን አስተባብለዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የፊታችን እሁድ በኢትዮጵያ በሚካሄደው አገር አቀፍ ምርጫ ድምፁን መስጠት የሚችለው ብቁ መራጭ ቁጥር ወደ 37 ሚሊዮን ይጠጋል። ምንም እንኳ በምርጫው ገዢው ፓርቲ እንደሚያሸንፍ ቢጠበቅም ተቃዋሚ ፓርቲዎች እስከ መጨረሻው የምረጡን ዘመቻቸውን ሲያካሄዱ ቆይተዋል ትላለች ከአዲስ አበባ ማርት ቫን ደር ወልፍ ያጠናቀረችው ወይም ባጠናቀረችው ዘገባ። ትርጉሙን ቆንጅታዬ።
በእሁዱ አገር አቀፍ ምርጫ 58 የፖለቲካ ፓርቲዎች ይፎካከራሉ። በምርጫው ያሸንፋል ተብሎ በብዛት የሚጠበቀው ከ1983 ዓመተ ምህረት ጀምሮ በስልጣን ላይ ያለው የኢትዮጵያ ሕዝቦች አብዮታዊ ዲሞክራሲያዊ ግንባር ፓርቲ ነው። ቢሆንም ተቃዋሚ ፓርቲዎችና አባላቶቻቸው ሰማያዊ ፓርቲን ጨምሮ የምረጡን ቅስቀሳቸውን ሲያካሂዱ ቆይተዋል። የ23 ዓመቱ ተማሪ ልዑል ዳምጠው
the current government opposes another parties is monopoly socially politically
ያለው መንግስት ሌሎችን ፓርቲዎች ይቃወማል፣ በሞኖፖል ይዞታል፣ በማህበራዊም በፖለቲካዊም በሃይማኖታዊም መልኩ። ስለዚህ ያስጠላኛል። ሰማያዊ ፓርቲን የምቀላቀለው ለዚህ ነው።
ትናንት በአዲስ አበባ በየሰፈሩ ሰማያዊ ፓርቲ ባሰማራቸው 8 መኪናዎች አብዛኞቹ በ20ዎቹና 30ዎቹ የእድሜ ክልል ውስጥ ያሉ የሰማያዊ ደጋፊዎች መኪናዎቹ ላይ ቆመው በራሪ ወረቀቶች ላላፊ አግዳሚ ወይም ታክሲ ለመሳፈር ተራ ለሚጠብቁት ሲያድሉ ነበር። ታዲያ የሰማያዊና የኢሃዲግ ደጋፊዎችን የያዙ መኪናዎች በተገጣጠሙባቸው ስፍራዎች በፉክክር ድምጻቸውን ከፍ አድርገው መፈክር ሲያሰሙ ነበር። ሙዚቃውንም እስከ መጨረሻው ከፍ አድርገው ይለቁታል። የ28 ዓመቱ ኤፍሬም ሳህለ ስላሴ የሰማያዊ ፓርቲ በጎ ፈቃደኛ የምረጡኝ ቅስቀሳው አባል ነው። የፓርቲው ምልክት የያዘ ባንዲራ አንዱ መኪና ላይ ቆሞ ያውለበልባል። ፓርቲ እንደማያሸንፍ አውቀዋለሁ አለ።
ጆሴፍ ስታሊን ዘ ራሽን ሊደር ዋን ሴድ ዳት ኢትስ ኖት ዘ ቮትስ ዊች ዲሳይድ።
ጆሴፍ ስታሊን የሩሲያ መሪ የነበሩት በአንድ ወቅት ሲናገሩ የሚወስነው የተሰጠው ድምፅ ሳይሆን የተሰጠውን ድምፅ የሚቆጥረው ሰው ነው ብለው ነበር። ስለዚህ እኔም ስጋት አለኝ። ምርጫው ፍትሐዊነት ላይ ብዙ ጥርጣሬ አለኝ።
ባለፈው በ2002 ምርጫ ገዢው ፓርቲ የምክር ቤቱን መቀመጫዎች ከአንድ በስተቀር በሙሉ ማሸነፉ ይታወሳል። መንግስቱ ምርጫዎቹ ነጻና ፍትሐዊ ነበሩ ሲል ተቃዋሚ ፓርቲዎች አባላቶቻችንን ሲያዋክብ ሲያስፈራራ ነበር በማለት ይከሳሉ። የሰብአዊ መብት ቡድኖችም የኢትዮጵያ መንግስት የተቃውሞ ድምጽ አፋኝ ነው በማለት በተደጋጋሚ ይወነጅሉታል። የ26 ዓመቷ የቤት እመቤት ንግስት ወንዲፍራው ሰማያዊን የተቀላቀለችው ከሁለት ዓመታት በፊት ነው። በህዝብ ግንኙነት ክፍሉ ዝግጅቶችን በማደራጀትም ትሰራለች። የመንግስቱን ፖሊሲ ስለምቃወም ነው ትላለች ትዕግስት።
እኛው ኢትዮጵያ ውስጥ ባለው የዘር ምክንያት
ዋናው ችግሬ የገዢው ፓርቲ የጎሳ ፖለቲካ ነው፣ ዘረኞች ናቸው ትላለች ትዕግስት። ኢትዮጵያ የምትተዳደረው ቋንቋንና ብሔረሰብን መሰረት ባደረጉ 9 ክልሎች በተከፋፈለ ፌዴራላዊ ስርዓት ነው። በሊበራል ዲሞክራሲ ርዕዮተ ዓለም የሚመራው ሰማያዊ ፓርቲ በበኩሉ የአሁኑ ፌዴራላዊ አስተዳደር በብሔረሰብ ልዩነት ላይ የተመሰረተ እንጂ ሁሉን ያቀፈ ስርዓት አይደለም በማለት ይቃወማል። ከሁሉም ተቃዋሚ ፓርቲዎች አዲሱና በ2004 ዓ ም የተቋቋመው ሰማያዊ ለእሁዱ ምርጫ 400 እጩዎችን ቢያስመዘግብም ብሔራዊ ምርጫ ቦርዱ የፓርቲውን መሪ አቶ ይልቃል ጌትነትን ጨምሮ 260ዎቹን ተወዳዳሪዎች አልተቀበለም። ለዚህ እርምጃው ቦርዱ የሚሰጠው ምክንያት የፓርቲው እጩዎች የሌላም ፓርቲ አባላት በመሆናቸው ነው፣ ያ ደግሞ ከምርጫ ቦርዱ ደንብ ውጪ ነው የሚል ነው።
የምርጫ ዘገባችን ይቀጥላል። በትግራይ የኢትዮጵያውያን ዲሞክራሲያዊ ፓርቲ ኢዲፒ ቅርንጫፍ መስሪያ ቤት ዋና አቀናባሪ አቶ ገብረ እግዚአብሔር ታደለ ከግርማይ ገብሩ ጋር ትላንት ያደረጉት ቃለ ምልልስ ነው የሚቀርበው። አቶ ገብረ እግዚአብሔር ስለ ምርጫ ዘመቻ ሂደትና የፓርቲያቸውንም ራዕይ ያስረዳሉ።
ገብረ እግዚአብሔር ታደለ ይባላሉ። ኢዴፓ ተወካይ ወይም በትግራይ ክልል አስተባባሪ ነኝ።
አቶ ገብረ እግዚአብሔር ታደለ፣ ለመሆኑ በዘንድሮ ምርጫ ላይ ኢዴፓ ምን ያህል እጩ ተወዳዳሪዎችን ነው ያዘጋጀው?
ትግራይ ክልል ዘንድሮ ያቀረበው እጩ ብዛት ወደ 10 ናቸው። ሁሉንም ለተወካዮች ምክር ቤት ናቸው የቀረቡት። ምልክታችን ያው አበባ ነው።
የምረጡን ቅስቀሳ ጀምራችኋል?
በቻለውን መጠን እየቀሰቀስን ነው። ፖስተሮችን እየለጠፍን ነው። ተወካዮቻችን፣ አባላቶቻችን አስተባብረን እየቀሰቀስን ያለ ነው።
እዚህ ፊት ለፊቴ አንድ ፖስተር ይታያል፣ ኢዴፓን ይምረጡ የሚል የጥላቻ፣ የፍጥጫ፣ የሴራና ያሉባልታ ፖለቲካ አብቅቶ የሰለጠነ ፖለቲካ በቦታው እንዲተካ ከፈለጉ ኢዴፓን ይምረጡ ይላል። ምን ማለት ነው?
የሀገራችንን የፖለቲካ ሁኔታ በደንብ እናውቀዋለን፣ ማንም ሰው ያውቀዋል። የሴራና ያሉባልታ ማለት እንግዲህ ሀገራችን በአሁኑ ሰዓት በጣም በአሉባልታ በጥላቻና በተለያዩ አላስፈላጊ የሆነ የፖለቲካ ሁኔታ ነው ያለው ማለት ይቻላል። እና ኢዴፓ በዋናነት እንደው የሚለየው እነዚህ ነገሮች እስካሁን ድረስ ሀገራችን በጣም ወደ አላስፈላጊ ሁኔታ ሁላ እንድትገባ ሁላ የሚያስገድዱ ሁኔታዎች እስከነበሩ ድረስ እነዚህን ለመታገል ነው አላማው። እና ሶስተኛ አማራጭ የሚል ፕሮግራም አለው። የሚለየውም ኢዴፓ በዚህ አማራጩ ነው። ይህ ሶስተኛ አማራጭ የሚገልጹ ናቸው እነዚህ ቃላቶች። ከተራራ ተራራ እየተሸጋገሩ የፖለቲካ ፓርቲዎች ከገዢ ፓርቲ ጀምሮ እሱ አንድ ተራራ፣ ፓርቲዎችም ሌላ ተራራ ሆኖ ጎራ ፈጥሮ ወደ አላስፈላጊ ሁኔታ ከሚወስዱት ትግሉ የሰላም ትግል ሆኖ ህዝቡ በሰላማዊ መንገድ የትኛው አማራጭ ነው የተሻለ? ሁላችንም ኢትዮጵያውያን እስከሆንን ድረስ እቺ ሀገር ወደ ተሻለ ሰላምና ወደ ተሻለ እድገት ሊመጣ የሚችለው የትኛውም የኢትዮጵያዊ ወይም የኢትዮጵያ ዜጋ ተግባብቶ አንዱ ሌላውን እውቅና ሰጥቶ ካልሆነ በቀር እንዲህ ተፋተህ ትክክለኛና ሰላማዊ ፖለቲካ ሊኖር አይችልም ብሎ ነው የሚያምነው ኢዴፓ።
ለመሆኑ እዚሁ ትግራይ ውስጥ ለመመረጥ ስትመጡ እንዴት ነው? ነፃ ሆናችሁ ነው እየተንቀሳቀሳችሁ ያላችሁት? እንዴት አገኛችሁት? የፖለቲካ ምህዳሩ እንዴት ነው?
ይህ የተደጋጋሚ ሁሉም ፖለቲካ ፓርቲዎች እንደሚገልጹት ትግሉ በጣም ፈታኝ ነው። በሚፈለገው መልክ እየሄደ ነው ማለት በጣም ይከብዳል። በጣም አስቸጋሪ ነው። ምክንያቱም ከኢህአዴግ ውጭ ያለ ፓርቲ አባል ሆነ ስትንቀሳቀስ በጣም ብዙ ጫና ነው የሚደርስብህ። ከቤተሰብ ጀምሮ እኛ እዚህ የሆነን መቀሌ እያለን ወይም አዲስ አበባ ሆነን የእኛ ቤተሰብ ደውሎ ራሱ የሚደርስበትን ጫና በተለያየ መልኩ ኢኮኖሚያዊ ጫና ከማህበረሰቡ እንዲገለል በማድረግ በተለያየ መንገድ የፖለቲካ ምህዳሩ በጣም አስቸጋሪ ደረጃ ላይ እንዳለ ነው የሚያሳየው። ነገር ግን እነዚህ ሁላ ጫናዎች ተቋቁመን እንግዲህ እኛ በቻልነውን ያህል የህብረተሰቡን አስተሳሰብ እስኪለወጥ ድረስ የቻልነውን ያህል ታግለን ምህዳሩ ወደ ተሻለ መንገድ ይመጣል ብለን በማሰብ እንጂ ሁኔታው ፈቅደልን ወይም ተመታይቶልን እንደሚባለው የፓርቲ ወይም የፖለቲካ ፓርቲ ሽፋን ተሰጥቶን እየሰራ እንዳልሆነ ነው።
እስኪ በተጨባጭ የእርሶን ልምድ ይንገሩኝና በእርሶ ላይ እየደረሰ ጫና በእርሶ ወይም በቤተሰቦ በእርሶ የማህበራዊ ኑሮ ውስጥ ያጋጠመ ጫና ሊሆን ይችላል፣ ሌላ እንደዛ ፍጥጫም ሊሆን ይችላል። እስኪ ይንገሩኝ።
እኔ እንዳልኩ አዲስ አበባ ነው የምኖረው። አዲስ አበባ እየኖርኩኝ እያለ ልክ የኢዴፓ አባል ሆኝ ሲታወቅ ከአገር ቤት ወዲያው ነው የተደውልልኝ። ተደውሎ እኛ ከዚህ ሀገር እንጥፋ ወይ ምንድን ነው የምትፈልግ? እዛስ እሺ፣ ለምንድን ነው ተመራጭ ሆነ ወደዚህ የምትመጣው? የት ልንሄድ ነው የምትፈልገው? እያሉ ቤተሰቦቼ ይደውሉልኝ ነበር። ከሚገርም ነገር አንድ አጋጣሚ ልንገር። አባቴ የእህቱ ልጅ ሞተ። በሆነ አጋጣሚ ድንገት ነው አደጋ ገጥሞት ሞተ። ሲሞት ማንም ሰው እንዳይዘው ነው የተደረገው፣ በቀብሩ ቀን ማለት ነው። ሲቀበር ሰው እንዳይቀርበውና እንዳይዘው፣ ልቅሶ በእኛ ባህል ልቅሶ ላይ ስትሄድ ተያይዘ ነው አይደል የምትሄደው። አባቴ ግን ማንም ሰው እንዳይዘው ተደርገው ለብቻው ተገሎ የእህቱ ልጅ የቀበረው ማለት ነው። እስከዚህ ድረስ ነው የደረሰው። እና ይህንን አስተሳሰብ በጣም በጣም ለእኔ ምንም ማለት ላይሆን ይችላል። እነዛ ነገሮች እንዳሉ አስቤ ነው ትግል ውስጥ የገባው። ነገር ግን እዛ አካባቢ ያለውን አክ ብታየው ግን ለእነሱ በጣም ከባድ ነው። ማህበረሰቡ እንደዚህ አይነት ወደ ማግለል እና ወደ ሌላ ነገር ውስጥ የሚገባ ከሆነ በጣም አስቸጋሪ የሚያደርገው ይህ ነው። ግን እንደዚህ ይህ ተስፋ የሚያስቆርጥ ወይ በተለያየ ጫና ትግልን የሚያስቆም ነው ብዬ እኔ አላምንም።
ኢዴፓ ለትግራይ ሕዝብ እንደ አንድ አማራጭ ፓርቲ ሆኖ የሚቀርብበት ለትግራይ ሕዝብ ይጠቅሙታል ብሎ የያዛቸው ዓላማዎች ምንድን ናቸው?
እንደምታቀው ኢዴፓ የኢትዮጵያን ዲሞክራሲያዊ ፓርቲ ማለት አግራ አቀፍ ፓርቲ ነው። ብሔር ተኮር ፓርቲ አይደለም። በየትኛውም አካባቢ ያለ የትግራይ ህዝብም እንደማንኛውም የኢትዮጵያ ህዝብ የራሱ ታሪክ የራሱ አመጣጥ ያለው ህዝብ ነው። ስለዚህ ከዚህ ህዝብ ጋር ሊሄድ የሚችል ሊመጥን የሚችል እስካሁን ድረስ የነበሩ ነገሮችን ሊያስታርቅ የሚችል እንዳው ለትግራይ ህዝብ በጣም ይጠቅማል ብሎ ነው የሚያስቡ። በተለየ ምክንያት የትግራይ ህዝብ በተለያየ ጊዜ ካየን በተለያየ ምክንያት ሰለባ ሆኖ የመጣ ህዝብ ነው። እስካሁን ድረስ የትግራይ ህዝብ ፍትህ አግኝተዋል፣ ነጻ ዲሞክራሲ አግኝተዋል ብሎ አያምንም። ዲባ እንዳው በደል ደርሶበታል ብሎ በተለይ ከ97 ምርጫ ጀምረን ብናይ በተለየ ሁኔታ የትግራይ ህዝብ እንዳው ብዙ በደል ደርሶበታል ብሎ ነው የሚያምነው ኢዴፓ። አንዱ በደል በሌላው አካባቢ እንዲገለል መደረጉ በራሱ በኢህአዴግ ምክንያት እንዲገለል ተደርጎ መታየቱ በራሱ በጣም ችግር ነው ብሎ ያምናል። ስለዚህ እነዚህ ነገሮችን የሚያቃሉ ዲሞክራሲያዊና ሰላማዊ የሆነ መንግስት መስርቶ የራሱን እድገት የሚያፋጥንበት ሁኔታ ነው ኢዴፓ ቀርጾ እየተንቀሳቀሰ ያለው።
በትግራይ በመቀለ ከተማ የኢዴፓ ተወካይ አቶ ገብረ እግዚአብሔር ታደለን በጣም ነው የማመሰግነው። እግዚአብሔር ይስጥልኝ።
የተሰጠኝ እድል በጣም አመሰግናለሁ።
ፕሮግራማችን እስከ ምሽቱ 4 ሰዓት ይቀጥላል። አብራችሁን አምሹ። አሁን የፕሮግራም ልዩ ፕሮግራም ማሳሰቢያ አለ። የፕሮግራም ማሳሰቢያችንም ሰሞኑን እንደገለጽነው በእሁዱ ምርጫ ምክንያት ተጨማሪ የሰዓት ጊዜ ወይም የአየር ጊዜ ይኖረናል። ትላንትም ገልጠናል። ሰዓቱን ለማስታወስ በኢትዮጵያ አቆጣጠር ከቀኑ 10 ሰዓት ተኩል እስከ 11 የግማሽ ሰዓት ተጨማሪ የአማርኛ ስርጭት ይኖረናል። ይሄ በ3 ሰዓት ከሚኖረን የአንድ ሰዓት መደበኛ ፕሮግራም ሌላ ማለት ነው።
አዲሱ ትክክል። ከምሽቱ ከሰዓቱ ከሰዓት በኋላ ከ10 ሰዓት ተኩል እስከ 11 ሰዓት በሚኖረን ስርጭት ታዲያ የስርጭት ሞገድ ለውጥ እናደርጋለን። በ16 19ና 25 ሜትር ባንዶች ላይ ነው ለማስተዋወስ፣ በ16 19ና 25 ሜትር ባንዶች ላይ ነው የምታገኙን። ከዚያ በኋላ በሚኖረው በመደበኛው ከምሽቱ 3 ሰዓት እስከ 4 ሰዓት በሚዘልቀው ዝግጅታችን ግን ምንም አይነት የስርጭት ሞገድ ለውጥ አናረግም። 19 22 እና 25 የስርጭት ሞገዶች ላይ እንገኛለን። አድማጮቻችን፣ የትግርኛው ስርጭት የኦሮምኛው ይቀድማል ለካ። ከ11 እስከ 11 ተኩል ከ12 እስከ 12 ተኩል ደግሞ የትግርኛ ስርጭት እንደሚኖሩ እናስታውሳችሁ። በድጋሚ ከ10 ተኩል እስከ 11 በ16 19ና 25 ሜትር ባንዶች ላይ የምርጫውን ሁኔታ የተመለከተ ዝግጅት ይኖረናል። ከምሽቱ 3 ሰዓት ላይም በመደበኛው ዝግጅታችን በ19 22ና 25 ሜትር ባንድ ልዩ ዝግጅት ይቀጥላል።
አድማጮች የምትከታተሉት በ19 በ22ና በ25 ሜትር ባንድ ከዋሽንግተን የሚተላለፈውን የአማርኛ ፕሮግራም ነው። የምናስተናግዳችሁ አዲሱ አበበና
አሉላ ከበደ ነን። አሁን ወደ ሁለተኛው አጋማሽ እንዘልቃለን። ከምሽቱ 3 ሰዓት ከ33 ያመለክታል የስቱዲዮ ሰዓታችን። ውይይት
ውይይቱም የሚስተናገደው በአንተ ነው አሉላ። እነማን እንደሚዋዩ የውይይቱን ዋና ጭብጥ አስጨብጥ ለአድማጭ።
አመሰግናለሁ አዲሱ። እንግዳዬ ስመኝሽ የቆየ ከ10 ዓመት በላይ በኢትዮጵያ በጋዜጠኝነት የሰራች ሊሊ በሚል ቅጽል ስሟ በብዛት ትታወቃለች። ታዲያ ስመኝሽ በቅርቡ በዋይት ሀውስ ተገኝታ አንድ የተለየ አጋጣሚ መነሻ ያደርጋል። የአሜሪካን መንግስት የኢትዮጵያ ሁኔታ ወይም ይዞታ በተለይ በመገናኛ ብዙኃን ያለውን የሚመለከት ይሆናል። ወደ ውይይቱ እናቅና። ስመኝሽ የቆየ ብዙዎች እንደሚያውቁሽ ሌሊ፣ እንኳን ወደ አሜሪካ ድምጽ ራዲዮ ብቅ አልሽ።
አመሰግናለሁ።
በስልኩ መስመር ብዙ ጊዜ መተሻል።
ልክ ነው።
በአካል ስትመጪ ነው የመጀመሪያው?
የመጀመሪያ ጊዜ ነው።
ግሩም። ብዙዎች ስምሽ ሲጠራ አሁን ሊያስታውሱ የሚችሉት ተለቅ ያለ አጋጣሚ ቅርብ ጊዜ ተከስቷል። የዓለም ፕሬስ ቀን መነሻ ያደረገ በእለቱ በኢትዮጵያ ስላለ የመገናኛ ብዙሀን ይዞታ ለመነጋገር የዩናይት ስቴትሱን ፕሬዚዳንት ባራክ ኦባማን ካገኙ 3 ሰዎች ውስጥ አንዱ መሆን ችለሻል። በፕሮግራማችንም በዜና ደረጃ አነጋግረን እንሻል። እሱን ተከትሎ የጻፍሽው ጽሁፍ ነው ይበልጡ እንድንነጋገር የሚያደርገን። በጽሁፍሽን እንደርደር።
ይቻላል።
ለማንኛውም አንድ ዜጋ ከአንድ የዓለም ፕሬዝዳንት ጋር መገናኘትና መነጋገር መቻል የማይቻል ወይም ሊሆን የማይችል የሚመስል ነገር እውን የሆነበት ያህል ይሰማል ትያለች። በእንግሊዝኛ የጻፍሽውን በግርድፉ ተርጉሜ ነው። ምን ይላል? አንድ የዓለም ፕሬዝዳንት ፕሬዝዳንት ባራክ ኦባማ ጋር ጎናቸው ቁጭ ብለሽ መነጋገር፣ ቀለል ካለው እንነሳ።
ጠብቄ የማላቀው ነገር ነው እንዳልኩት። መቼ የሚሆን ማለት ራሴን እዛ ቦታ ላይ በታምር አስቤ አላቅም። ይሆናል ብዬ አስቤ የማላቀው ነገር ደግሞ ሆኖ አገኘሁትና ትልቅ እድል ነው። እንዳልኩ አላመንኩም ነበረ፣ ትንሽ ያስፈራ ነበረ።
የፈራሽ ግን አትመስሊም።
ውስጤ ፈርቶ ነበረ እዛ ቦታ ላይ ከተቀመጥኩ በኋላ እና በተለይ ደግሞ እሳቸው መጥተው ንግግሩን ከጀመርን በኋላ ግን ያ ፍርሃት ስሜቴ ይጠፋል። እዛ ይመስለኛል የተረጋጋው መስዬ የታየሁት።
የፍርሃትሽ ስሜት ብቻ ሳይሆን ያ ትልቅ ትኩስ ስሜትም ምናልባትም በኋላ በሚከተለው እዚያ ቦታ የተገኘሽበትን ምክንያት ጭምር ነው። ያ ትኩስ ስሜት ግን ብዙም አልዘለቀም ትያለሽ። ጠንከር ባለ ጉዳይ የተያሽና የጠፋብሽ ይመስላል። ዛሬም ድረስ ያ ስሜት ይኖራል የሚል ተስፋ ነበረኝ። ምንድን ነበር ያን ስሜት ያጠፋው? በጽሁፍሽ ከነበረው ለአድማጮች በተወሰነ ብናጋራ። በኢትዮጵያ ፕሬስ ይዞታ ዙሪያ ለመነጋገር ምንሄድሽውና ከዚያ ቀደም የተፈጠረ አንድ ድንገት ብዙዎችን ያነጋገረ ነው። በኢትዮጵያውያን መገናኛ ብዙሀን ዘንድ ብዙ ያስባለ ብዙም የተጻፈበት ነው። ዋሽንግተን ፖስት ጋዜጣ ላይ ወጥቷል። በርዕሰ አንቀጽነት ረዳት የውጭ ጉዳይ ሚኒስትር ዌንዲ ሸርማን እንዴት እንዳሳሰበሽ እና በዚያ ምክንያትም ያን ትኩስ ስሜት ለጊዜ ወደ ጎን ያደረግሽው የሚመስል እንዳደረብሽ ትናገረች። እስኪ ያጫውችን።
ልክ ነው እንዳልኩ ኤክሳይትመንቱ ነበረ። እዛ ቦታ ላይ ልገኝ ነው የሚለው ነገር ትልቅ ስሜት ይፈጥር ነበር። በኋላ ላይ ግን እሳቸው ከመጡ በኋላ እና ውይይታችንን ከጀመሩን በኋላ ቶታሊ ፎከስ አድር ያደረግኩትና ማወቅ የምፈልገው የነበረው ነገር የአሜሪካ መንግስት በምን መሰረት ላይ ተመርኩዞ ነው እንደዛ አይነት ስቴትመንት በዊንዲ ሼርማን በኩል ሊሰጥ የቻለው የሚለውን ለማወቅ ነበር እና ጥያቄንም በአጋጣሚ ጥያቄ መስጠትም መናገርም የጀመርኩት እኔ ስለነበርኩኝ የመጀመሪያ ጥያቄ ያደረግኩት ዊንዲ ሼርማን ኢትዮጵያን በጎበኙበት ወቅት የተናገሩት ንግግር ምርጫው ነጻ ፍትሐዊና ሚዛናዊ ይሆናል ብለው የተናገሩት ንግግር ከየት መጣ? የአሜሪካ መንግስት በምን ላይ ተመስርቶ ነው እንደዚህ አይነት አቋም ሊወስድ የቻለው የሚለውን እንዲያብራሩልኝ በመጠየቅ ነበር የጀመርኩት።
በግልም በቴሌቪዥን ከመቀረጹ ውጪ ባለም ቆይታ ባደረግሽው ንግግር ያን ስሜትሽን የበለጠ ለመግፋት የሞከርሽ ይመስላል። ከጽሁፍሽ ለመረዳት እንደቻልኩት ሁለት የሚጋጩ ሀሳቦች ያገኘሽ ይመስላል። በአንድ በኩል ጽሁፍሽ ላይ ጥሩ አድርገሽ እንዳስቀመጥሽው፣ በአንድ በኩል ዩናይትድ ስቴትስ በኢትዮጵያ ስላለው የመገናኛ ብዙሀን ገደብ የምትቆረቆር፣ የመናገር ነጻነት የፕሬስ ነጻነት አለመከበሩ የሚያሳስባት መሆኑን በምክንያትነትም አንቺን አቅርበው ያነጋገሩበትን ትጠቅሽና በሌላ በኩል ግን ዲሞክራሲያዊት ሀገር ነች የሚል አቋም ማምጣታቸውን እስቲ ገፋ አድርገን እንሂድ። አሁን ያነሳሻቸውን ጭብጦች እኚህን ግጭቶች ማስታረቅ ቻልሽ ከእሳቸው ጋር በነበረች ቆይታ?
ልክ ነው። የኔ ከፕሬዚዳንት ኦባማ ጋር የመገናኘት እድል የተፈጠረው ዊንዲ ሸርማን ኢትዮጵያን ቪዚት አድርገው ያንን ስቴትመንት ከሰጡ ከጥቂት ቀናት በኋላ ነው። በአደባባይ ያንን አይነት ስቴትመንት ከሰጡ በኋላ ደግሞ ኢትዮጵያ እዛ ቦታ ላይ ሪፕሬዘንት እንድትደረግና
እንድትወከልና
ጋዜጠኞችን የሚዲያ ነጻነት የማይከበርባቸው አገሮች ከሚባሉት መካከል ራሽያ፣ ቬትናምና ኢትዮጵያ ተመርጠው እዛ ቦታ እንዲገኙ የተደረገበት ምክንያት አሜሪካ ያንን የፕሬስ ነጻነት ላይ ኢትዮጵያ ውስጥ ያለውን ችግር እንደምታቅም የሚያሳይ ነው። ስለዚህ ሁለት የተለያዩ እይታዎችን ነው ይዤ የገባሁት የነበረው። ስለዚህ በጥያቄዎችም እሱን ይሄ አቋም ከየት መጣ የሚለውን ነበር ሳነሳ የነበረው። ስለዚህ በጽሁፌም እንዳልኩት በአደባባይና በፊት ለፊት ብዙ ሰዎችን ያስደነገጠ ከአሜሪካ የማይጠበቅ ያልነውን ስቴትመንት እናያለን። ከዛ በኋላ ደግሞ ለስለስ ያሉ ደግሞ እንደዚህ አይነት ከጀርባ የሚደረጉ ዲስከሽኖችም እናያለን እና ሪሊ አሜሪካ የት ነው አቋሙ ያለው የሚለውን ጥያቄ እንዳነሳ ያደረገኝ እሱ ነው።
ዳሰስ ለማድረግ እድል ሰጠሽ። እሳቸውን በቀጥታ ማነጋገር መቻል በኢትዮጵያ ብቻ አይደለም፣ በማንኛውም አይነት ያሳስበኛል በሚል ጉዳይ አንድ ሰው መጠየቅ እድሉን ካገኘ የተሻለ ማገናዘብም እድል ይሰጣል ብሎ ማመን ይቻላል እና በይፋም የተናገሩበት እሳቸውም ቀደም ብለሽ እንደገለሽው የተለያዩ ሀገራት ያለውን የፕሬስ ገደብ ትኩረት ለመስጠት የተደረገ ቀኑም ለዚያው የሚውል ነው እና ምን ተረዳሽ ከንግግራቸው? እሳቸው ከሰጡሽ ምላሽ በይፋም ሆነ ይፋ ባልሆነ መልኩ ካገኘሻቸው ምላሾች ምን ግንዛቤ ያገኘሽ?
እንግዲህ ለጥያቄዎቼ በሰጡኝ ምላሽ መሰረት ጉዳዩን እንደሚያውቁት ኢትዮጵያ ውስጥ ያለው የፕሬስ ነጻነት በጣም በከፋ ሁኔታ ላይ እንዳለ ሪኮግኒሽን እንደሚሰጡት እንደሚያውቁት ተረድቻለሁ። ከማወቅም በላይ ደግሞ በተለይ በምን ግራውንድ ዊንድ ሸርማን እንደዛ አይነት አስተያየት ሊሰጡ እንደቻለ በጠየኳቸው ጊዜ ኦፍ ኮርስ ምርጫ ማንኛውንም ምርጫ ለጻም ይዛናዊ ብሎ ኤክስፔክት ማድረግ ይጠበቅ ሊሆን ይችላል። ነገር ግን ደግሞ በሚሰጧቸው በእያንዳንዱ መግለጫዎች ላይ ባላንስ አድርገው ያለውንም ችግር ማስቀመጥ እንደሚገባቸው የተቀበሉት ሐሳብ ነው።
ስለዚህ በአንጻሩ የሚጠበቀው እንዲሆን የሚጠበቀው መግለጽ አንድ ነገር ነው። ነገር ግን ደግሞ በተጨባጭ ያለውን በሚዛን ማስቀመጥና በቀጥታ መናገርም አስፈልጊ ነው የሚለውን ተስማሙ። ከቀረበበት በተለየ ሁኔታ ማለት ነው።
ትክክል። እንደውም እንድን ያሉት ማንኛውም የትኛውም ማገር ላይ የሚደረግ ምርጫ የተቃዋሚዎች ድምጽ በአግባቡ ሪፕሬዘንት የማይደረግ ከሆነ ሚዲያም በሚገባው መጠን ከቨር ሊያደርገው የማይችል ከሆነ አንድን ምርጫ ነጻ ምርጫ ነው ብሎ ማለት የማይቻል መሆኑን የተናገሩት።
አድማጮች፣ ውይይቱ አላበቃም። ከእንግዳ የስምኝሽ የቆየ ጋር የጀመርነውን ከአሜሪካ የኢትዮጵያ እይታ ወይም የኢትዮጵያ ፖለቲካና የመገናኛ ብዙሀን ይዞታ ወደ ሌሎች የኢትዮጵያ ጋዜጠኝነትን የሚመለከቱ ውይይቶች እንዘልቃለን፣ በሌላ ጊዜ እናቀርባለን። ለአሁኑ በዚሁ መቋጨታችን ነው። እንግዳይን አመሰግናለሁ። አሁን ወደ ሌላ ውይይት እንሻገር። አድማጮች ወቅታዊ ውይይት እየተሰናዳ ነው፣ እንደቀረበ እንደደረሰ እናቀርባለን። አሁን ሌላ በዚህ ስቱዲዮ ከገባን በኋላ የደረሰን ዘገባ አለ። ከነገ በስቲያ በሚካሄደው የኢትዮጵያ ምርጫ ዝግጅቶች በኢትዮጵያውያን የሰብአዊ መብቶች ላይ እየተፈጸሙ ባሉ ጥቅል ተቋማዊና የተስፋፉ ረገጣዎች የታጀበ ነው ሲል ዓለም አቀፉ የሰብአዊ መብቶች ተሟጋች ቡድን አምነስቲ ኢንተርናሽናል ማምሻውን ባወጣው መግለጫ ከሷል። አምነስቲ በዚሁ መግለጫው የምርጫው ሂደት ሀሳብን በመግለጽ በመደራጀትና በመሰብሰብ ነጻነት ላይ ጭፍለቃ የተካሄደበት ነው ብለዋል። ይህ ጭፍለቃ በህዝብ ጉዳዮች ውስጥ በነጻነትና ያለ ፍርሃት የመሳተፍን መብት የረገጠና መንግስቱ ሁሉንም አይነት ተቀባይነት ያላቸው ተቃውሞዎች ሁሉ የደቆሰበት ወይም የመታበት ነው ብሏል የአምነስቲ ኢንተርናሽናል የምስራቅ አፍሪካ የአፍሪካ ቀንድና የታላላቅ ሐይቆች አካባቢ ዲሬክተር። የኢትዮጵያ ባለስልጣናት ቁጥራቸው የበዛ በህጋዊነት ተመዝግበው የሚንቀሳቀሱ ተቃዋሚ ፓርቲዎች አባላትን፣ ጋዜጠኞችን፣ የኢንተርኔት አምደኞችና ሰልፈኞችን ማሰራቸው፣ ለአፈና ጉዳይም የተለያዩ ማዋከቢያ ዘዴዎችን፣ የነጻውን ሚዲያ ሲቪል ማህበረሰቡን ለማፈን የወጡ ህግጋትን በማቆራኘት እንደሚጠቀሙ አምነስቲ ኢንተርናሽናል በዚሁ መግለጫው አስታውቋል። ከነገ በስቲያ እሁድ ምርጫው የተቃዋሚ ፖለቲካ ድርጅቶች አባላት በሚያደርጓቸው እንቅስቃሴዎች ላይ የተጣሉባቸው ገደቦች መብዛታቸውንም አምነስቲ አመልክቷል። ሰማያዊ ፓርቲ ከግማሽ በላይ እጩዎቹ በብሔራዊ የምርጫ ቦርድ እንደተሰረዙበት አስታውቆ ቀደም ሲል ካስመዘገባቸው 400 እጩ ተወዳዳሪዎች በፉክክር ውስጥ የቀሩት 139 ብቻ መሆናቸውን መግለጹን አምነስቲ ተናግሯል። ባለፈው ማክሰኞ ግንቦት 19 ኦሮሚያ ውስጥ የምረጡኝ ቅስቀሳ ላይ የነበሩት የኦሮሞ ፌዴራሊስት ኮንግሬስ ኤፌኮ መድረኩ አቶ በቀለ ገርባና ሌሎችም የፓርቲያቸው አባላት ፖሊስና የአካባቢ ጸጥታ ባለስልጣናት እንደደበደቧቸው፣ እንዳሰሯቸውና ለጥቂት ሰዓታትም በቁጥጥር ስር እንዳቆያቸው አምነስቲ ጠቅመዋል። ወደኛው ማክሰኞ ግንቦት 4 የጸጥታ መኮንኖች የሰማያዊ ፓርቲን 2 ተወዳዳሪዎችና 3 ደጋፊዎች አዲስ አበባ ውስጥ ማሰራቸውና ከአራት ቀናት በኋላ በዋስ መልቀቃቸውንም አምነስቲ በዘገባው አመልክቷል። አምነስቲ በመቀጠልም መጋቢት ውስጥ ለ3 የጸጥታ መኮንኖች የአረና የመድረክ አባል የሆኑትን ቀሺ ህሉፍ ካህሳይ ቄስ ህሉፍ ካህሳይ ይመስለኛል የሚባሉ ሰው በክፉ ሁኔታ መደብደባቸውን ጠቁሞ ህሉፍ ካህሳይ ቀደም ሲልም አረናን ለቀው እንዲወጡ የጸጥታ ባለሥልጣናቱ በተደጋጋሚ አስጠንቀዋቸው እንደነበረና አሻፈረኝ ካሉ ግን መዘዙን እንደሚከተላቸው ዝተውባቸው እንደነበረም ያትታል። ባለፈው ጥር ፖሊስ አዲስ አበባ ላይ በአንድነት ፓርቲ የተጠራ ሰላማዊ ሰልፍ በኃይል መበተኑን አምነስቲ አስታውሶ ፖሊስ በተሳታፊዎች በቆመጥ፣ በዱላ፣ በብረት ዘንግ በፈጸመው ድብደባ በተቃዋሚዎች ሰልፈኞች ራሳቸው፣ ፊታቸው፣ እጃቸውና እግራቸው ላይ ከባድ ጉዳት መድረሱን፣ ከ20 በላይ ሰዎችም መጎዳቱን አስታውቋል። እስክንድር ነጋን፣ ሪዮት አለሙንና ውብሸት ታየን ጨምሮ 17 ጋዜጠኞች በሽብር ህጉ መከሰሳቸውን፣ ከ3 እስከ 18 ዓመት የሚደርስ እስራት ተፈርዶባቸው እስር ላይ እንደሚገኙም የአምነስቲ መግለጫ አስታውሷል። የሲቪል ማህበረሰቡ በምርጫ መታዘብ ላይ የመሳተፍ አቅምም በበጎ አድራጎት ድርጅቶችና ማህበራዊ አዋጅ ምክንያት መደምደሙን መዳከሙንም አምነስቲ አክሎ ገልጧል። አምነስቲ ኢንተርናሽናል ለአፍሪካ ህብረት የምርጫ ታዛቢ ልዑክ ባስተላለፈው ጥሪ የሰብአዊ መብቶችን አያያዞችንም እንዲፈትሹ ጠይቋል።
ፕሮግራማችን ይቀጥላል። አድማጮች፣ ቀደም ሲል ሰማችሁት አምነስቲ ኢንተርናሽናል በሁዱ ምርጫ ምክንያት በሚካሄደው ዘመቻ በሰዎች ላይ የተፈጸመውን ሰብአዊ የመብት ጥሰት በተመለከተ ነበረ። የሚቀጥለው ደግሞ ዶክተር ዓለም አንተ ገብረስላሴ እዚህ ዩናይትድ ስቴትስ ቨርጂኒያ በሚገኘው ዊሊያም ሜሪ ኮሌጅ ከ20 ዓመታት በላይ ህግና ህገ መንግስት ሲያስተምሩ ቆይተው ከቅርብ ዓመታት ወዲህ ጡረታ ላይ የሚገኙ ምሁር ናቸው። የፊታችን እሁድ ኢትዮጵያ ከምታካሄደው ጠቅላላ ምርጫ ዋዜማ ትዝታ በላቸው ስለ ነጻ ምርጫ ፋይዳና መገለጫዎቹም አነጋግራቸዋለች።
አመሰግናለሁ ዶክተር ዓለም አንተ ስለ ትብብሮ። እስቲ በአንድ ሀገር ምርጫ ለምን እንደሚያስፈልግ ይግለጹልን። ምርጫ ምንድን ነው? ለምንስ ያስፈልጋል?
እሺ፣ በጣም ጥሩ። ምርጫ እንግዲህ በዓለም አቀፍ ዙሪያ በዓለም አቀፍ ህግ እንደሚታወቀው የዲሞክራሲ ስርዓት ዋነኛ መገለጫ ባህሪው ዴሞክራሲያዊ ምርጫ ነው። አንድ ሀገር በምርጫ የተመረጠ መንግስት እስከሌለው ድረስ ያው ዴሞክራሲያዊ ነው ለማለት ያስቸግራል። የሚያስፈልግበትም ምክንያት ህዝቡ ለውድድር የቀረቡትን ግለሰቦች ወይንም ፓርቲዎች የሚያቀርቧቸውን ሀሳቦች፣ ራዕዮች፣ ለወደፊት ይህን አደርጋለሁ ያን አደርጋለሁ የሚሏቸውን ፕሮግራሞች አመዛዝኖ ከእነዚህ ውስጥ የተሻለውን ወገን ለመምረጥ እንዲያስችለው ነው ምርጫ የሚደረገው። አንድ ዴሞክራሲያዊ ስርዓት የግድ ውድድር ያስፈልገዋል። በውድድር የተመረጡ ግለሰቦች ወይም ፓርቲዎች በስልጣን እንዲሆኑ ያስፈልገዋል። እንደዚሁም ደግሞ መላው ህዝብ ማለት ለምርጫ ብቁ የሆነው ህዝብ መሳተፉን የሚያረጋግጥ ስርዓት መኖር አለበት እና ምርጫ የሚያስፈልገው የዲሞክራሲያዊ መንግስት መገለጫ ስለሆነ ነው።
እሺ፣
ሁለተኛ ምርጫ የሚያስፈልገው በስልጣን የቆየው ወገን ያከናወናቸውን ስራዎች፣ የፈጸማቸውን ድርጊቶች ወይም ያጠፋቸውን ጉድለቶች መራጩ ህዝብ እንዲመለከትና ያን መንግስት ይሄን አጥፍተሃል፣ ይሄን አልምተሃል ብሎ ሊመዝነው ሊፈርድበት እንዲችል ተጠያቂነትን ለማስከበር ማለት ነው። የግምገማ ስርዓት ነው። በሌላ አነጋገር ህዝቡ ያለውን መንግስት የሚገመግምበት ነው።
እሺ፣ እንደው እስካሁን ከመለሱልኝ እንግዲህ ህዝቡ አመዛዝኖ የሚፈልገውን መሪ ወይንም የፖለቲካ ፕሮግራም የሚመርጥበት ስልጣን ላይ የቆየውንም መንግስት የሚገመግምበት ነው ብለዋል ምርጫ። ከዛ አስቀድሞ ግን አንድ ሀገር ማሟላት ያለበት ቅድመ ሁኔታ ህዝቡ ይሄንን ነጻነት ኖሮት ፍትሃዊ የራሱን ፍላጎት የሚያሟላለት መሪ ለመምረጥ ቅድመ ሁኔታዎች ያስፈልጋሉ። አንድ ሀገር ማሟላት ያለበት
ብዙ መሟላት ያለባቸው ነገሮች አሉ። ግን ከሁሉ አስቀድሞ በአንድ ሀገር ላይ በስልጣን የሚገኘው ወገን በምርጫ ብሸነፍ ስልጣኔን እለቃለሁ ወይም ስልጣኔን ለመልቀቅ ፈቃደኛ ነኝ ብሎ ያን ፈቃደኝነቱን ማሳየት አለበት። እንዲሁ ለይስሙላ ብቻ ምርጫውን አካሂዶ የምርጫውን ውጤት ገደል የሚከተው ከሆነ ምንም ዋጋ የለውም ምርጫ ማካሄዱ። እና የመጀመሪያው ቅድመ ሁኔታ ብሸነፍ ስልጣን እለቃለሁ ብሎ ቁርጠኝነት ማሳየት ነው። ሁለተኛው ደግሞ መሰረታዊ ሁኔታ መሟላት ያለበት በስልጣን ያለው መንግስት ምርጫውን ላለማደናቀፍ ወይም እርሱ በሚፈልገው መንገድ ብቻ ለማስኬድ ያለመፈለግ ቁርጠኝነት ደግሞ ያስፈልጋል። ይኸው ምን ማለት ነው? ምርጫውን በራሱ አመለካከት እሱም በሚጠቅመው ብቻ መንገድ ለማስኬድ ሲል መራጩን ህዝብ ማስፈራራት፣ ተቃዋሚ ኃይሎችን መከፋፈል፣ ሰላዮች በውስጣቸው እንዲገቡ ለሱ የሚጠቅሙ ሰላዮች መረጃ እንዲያቀብሉ ሰርጎ ማስገባት፣ ድርጅቶችን ማፈራረስ፣ ተቃዋሚ መሪዎችን ማንገላታት፣ እስር ቤት መጨመር፣ ጋዜጠኞቹን እንደዚሁ በዚሁ በእስር ቤት ውስጥ ማጎር፣ እና ደግሞ ነፃ ጋዜጣ የሚሆን የቴሌቪዥን ስርጭት አለመኖር፣ ከዚህም በላይ ደግሞ በጠቅላላው ህዝቡ ፍላጎቱን ለማንጸባረቅ የሚችልባቸው ወይም የሚያስችሉት የሲቪል እና የፖለቲካ መብቶች መታገድ የመሳሰሉት ችግሮች ባሉበት አገር ምርጫው ፍትሐዊና ትክክለኛ ይሆናል ብሎ ለማሰብ በጣም አስቸጋሪ ነው።
ዶክተር አለም እንግዲህ አሁን ገዢ የሆኑ ፓርቲዎች ስልጣን ላይ ያሉ የእኛንም አገር አሁን የሚካሄደውን ምርጫ ከተቋሚዎችስ አንጻር ምንድን ነው ማሟላት ያለባቸው? በአንድ ምርጫ ውስጥ እኩል እወዳደራለሁ፣ እሳተፋለሁ፣ ለህዝቡም አማራጭ ሆናለሁ ብለው ከመቅረባቸው በፊት ምንድን ነው ተቃዋሚ ፓርቲዎች ማድረግ ያለባቸው?
በእኛ ሀገር ሁኔታ ስመለከተው በእውነቱ ተቃዋሚ ኃይሎች ከሁሉ አስቀድሞ በመካከላቸው ያለውን ልዩነት ማጥበብ ወይም ማስወገድ የተዛዛ ልዩ ልዩ የተቃዋሚ ፓርቲ ነኝ በሚል ከመደራጀት ይልቅ በመሰረታዊ ዓላማዎች ተስማምቶ እውነት ይህን መንግስት በምርጫ አሸንፈን ስልጣን እንይዛለን፣ ሀገሪቱንም በተለየ መልክ እንመራለን የሚሉ ከሆነ ወደ አንድነት ወይንም ደግሞ የተቀራረበ የአሰራር ዘዴ የሚጠይቅ ኮዋሊሽን ስብስብ የመፍጠር ግዴታ ያለባቸው ይመስለኛል። ያስ ካልሆነ ድረስ ምንጊዜም ያለውን መንግስት ከተንኮሉ አንስቶ የሚያሰናክሉ ነገሮችን ከመደቀኑ አንስቶ ማሸነፍ የሚችሉ አይመስለኝም፣ ለወደፊቱም ቢሆን ማለት ነው።
ከዛ እንግዲህ ውጪ አሁን ከዘረዘሯቸው የዲሞክራሲያዊ ምርጫ መስፈርቶች አንጻር በብዙ የአፍሪካ ሀገሮች የነጻ ምርጫ አስፈጻሚዎች ሚና ለምሳሌ በቅርቡ በናይጄሪያ፣ ቀደም ብሎ በጋና፣ በናሚቢያ ዲሞክራሲያዊ ምርጫ አካሄዱ በሚባሉ የአፍሪካ ሀገሮች እነኚህ ምርጫ አስፈጻሚዎች የምርጫ ሂደቱን ህዝቡን ሿሚ ሻሪ ባለስልጣን እንዲሆን አስችለውታል። እና ስለ ነጻ የምርጫ አስፈጻሚ ተቋም ምን የሚገልጹልናል?
በጣም ጥሩ።
በሀገራችን የምርጫ ቦርድ ይባላል።
የምርጫ አስፈጻሚ ቦርድ ኢትዮጵያም ውስጥ አለ። ሌሎችም ያው ዴሞክራሲያዊ ነን የሚሉ ሀገሮች አሁን የጠቀሻቸው የአፍሪካ መንግስታትም ቢሆኑ እንደዚሁ የመሳሰሉ የምርጫ ቦርዶች አሏቸው። የምርጫ ቦርድ ከሁሉ አስቀድሞ ገለልተኛ በነጻነት የሚሰራ ለአንደኛው ወገን የማያደላ መሆን አለበት። ያለዛ ያው የመንግስት ተቀጥላ ነው የሚሆን። ያው እንደ ጦር ሰራዊቱ ወይም እንደ ሌላ የመንግስት ተቋም ሆኖ የሚታይ አካል ነው ሆኖ የሚቀረው። የምርጫ ቦርድ በኢትዮጵያ ገለልተኛ አይደለም። የሚመረጠው በፓርላማ ነው። ፓርላማው ደግሞ ከአንድ ግለሰብ በስተቀር 546ቱ ተወካዮች የአንድ ፓርቲ አባሎች ናቸው። ስለዚህ የመረጧቸው ሰዎች የዛ መንግስት ተቀጥላዎች፣ የዛ መንግስት ፍላጎት አስፈጻሚዎች እንጂ በትክክለኛው መንገድ ተቃዋሚዎቹን ለማስተናገድ የሚችሉ በገለልተኛነት ሊሰሩ የሚችሉ መሆን አይችሉም። ይህ የምርጫ ቦርድ ሲመሰረት አመሰራረቱ የተለያዩ የፖለቲካ ፓርቲዎች የሚወክሏቸው ግለሰቦች ገለልተኞች ወይም ገለልተኛ ሰዎች እነሱ ከሚመርጧቸው ውስጥ ማለት ነው የተጣሩ ግለሰቦች መሆን ይኖርባቸው ነበር። ይህንን እስከ ዛሬ ድረስ እንዳየ ነው መንግስት አልተቀበለም። ለወደፊቱ ግን ይሄ የምርጫ ቦርድ መስተካከል አለበት። ያ እስካልሆነ ድረስ ምርጫ በየጊዜው ቢደረግም የምርጫ ቦርድ በገለልተኝነት ይሰራል ብሎ ለማመን ደበት ነው። ይሄ መሰረታዊ ነገር ነው። ምክንያቱም ከድርጅቶች ምዝገባ አንስቶ ግለሰቦች ምዝገባ አንስቶ የተሰበሰቡትን የምርጫ ካርዶች ሰብስቦ ወደ አንደኛው ማዕከል በየደረጃው መወሰድ አለባቸው። ምክንያቱም ሰንጠረዥ ወጥቶ ይሄ ድርጅት ይሄን ያህል ድምፅ አግኝቷል፣ ያኛው ይሄን አድርጓል ለማለት ተአማኒነት መኖር አለበት።
እሺ፣ ዶክተር አለማንተ ገብረስላሴ በኢትዮጵያ መንግስት ስልጣን ላይ ያለው ገዢ ፓርቲና ተቃዋሚ ፓርቲዎች መካከል ደግሞ የአቅም ያለመመጣጠን ያለ ይመስላል። ከዚህ ሁሉ ሲያዩት እንዴት ይገመግሙታል? አሁን ይሄንን መጪውን የኢትዮጵያ ምርጫ የፊታችን እሁድ የሚካሄደው ምርጫ ውጤቱን እንዴት አርገው ነው የሚጠብቁት? እንዴት ይጠብቃሉ ውጤቱን?
የዚህ ምርጫ ውጤት የታወቀው ከ1997 የምርጫ ውጤት በኋላ ነው። ምርጫ ፋይዳ እንዲኖረው ከተፈለገ የመንግስት ፈቃደኝነት ስልጣን ለመልቀቅ ከተሸነፍኩ እለቃለሁ ማለት የማለት ፈቃደኝነት ማሳየት አለበት። ምርጫው አልቋል። በአመዘጋገብ ድርጅቶችን በማፈራረስ በየጊዜው ሰላማዊ ሰልፍ ሲወጡ ሰላማዊ ሰልፈኞችን በማሰር በማንገላታት በመደብደብ መሪዎቻቸውን በማሰር ጋዜጠኞችን በነፃ እንደ ህዝብ ትምህርታዊ ነገር እንዳይሰጡ በማሰር በመሳሰሉት የሁሉ ምርጫው በተፈለገው መንገድ ውጤቱን እንዲያመጣና መንግስት በስልጣን ላይ እንዲቆይ ነው።
ዶክተር አለማንተ ገብረስላሴ፣ መንግስታት ምርጫ ዲሞክራሲያዊ እንዲሆን፣ ፍትሃዊ እንዲሆን፣ ሚዛናዊ እንዲሆን ምርጫ ማካሄዱ ከሆነ ለምንድን ነው ምርጫ ማድረግ አስፈላጊ የሚሆንባቸው ብለው አንዳንድ ሰዎች ጥያቄ ያነሳሉ።
ምርጫ የሚያካሄድበት ዋናው ምክንያት በህዝብ ዘንድ ተመርጫለሁ፣ ይሁንታ አግኝቻለሁ ብሎ ራሱንም ለማኩራራትና ተቃዋሚውንም የተመረጠውን በህግ የተመረጠውን አካል ለመቃወማት በተለየ መንገድ መቃወማት ይችሉም ብሎ ለማስፈራራት ነው ይሄን የሚጠቀምበት። ሁለተኛ ለኢንተርናሽናል ኮሚኒቲው ማለት ለዓለም አቀፍ ኮሚኒቲው፣ ለዓለም ባንክ የመሳሰሉ ድርጅቶች እኛ እኮ በህዝብ ዘንድ የተመረጥን ኃይሎች ነን፣ መንግስት ነን ብሎ ለማሳመን ካልሆነ በስተቀር ፋይዳ የለውም።
ዶክተር አለማንተ ገብረስላሴ፣ ለረጅም ዓመታት እዚህ ቨርጂኒያ በሚገኘው የዊሊያም ኤን ሜሪ ኮሌጅ የህግና የህገ መንግስት ፕሮፌሰር፣ ስለ ጊዜው እጅግ አድርጌ አመሰግናለሁ። ዶክተር አለማንተ ገብረስላሴ አሁን በጡረታ ነው የሚገኙት። አድማጮች አመሰግናለሁ።
እኔም አመሰግናለሁ።
አሁን የፕሮግራም ማሳሰቢያ ይኖረናል። አዲሱ እናስታውስ፣ ቀደም ብለን ያስተዋወቅ ነው ማሳሰቢያ፣
በምርጫው ምክንያት ተጨማሪ የአየር ጊዜ ለአማርኛም ለኦሮምኛውም ለትግርኛውም መሰጠቱ ነው አንዱ። የአማርኛው ቅዳሜ የለም እሁድ ብቻ ነው። የአማርኛው እሁድ ከሰዓት በኋላ በኢትዮጵያ አቆጣጠር ከአስር ተኩል እስከ 11 የሶስት ሰዓቱ የአንድ ሰዓት ዝግጅት እንዳለ ሆኖ
እንደተጠበቀ ሆኖ። ታዲያ የስርጭት ሞገዱን እናስታውስ። በ16 19ና 25 ሜትር ባንዶች ነው። በ16 19ና 25 ሜትር ባንዶች ከመደበኛው 1922ና 25 ሜትር ባንዶች የተለወጠ መሆኑን ልብ በሉ። 16 19ና 25 ሜትር ባንዶች ከ10 ሰዓት ተኩል እስከ 11 ሰዓት በአማርኛ ይቀርባል።
ኦሮምኛና ትግርኛም ደግሞ እንደዚሁ ግማሽ ሰዓት
ልክ ነው
ይተላለፋል።
ከ11 ሰዓት እስከ 11 ተኩል በኦሮምኛ፣ ከ12 ሰዓት እስከ 12 ተኩል በትግርኛ እንደ ወትሮ። ታዲያ ከምሽቱ 3 ሰዓት ላይ ደግሞ በአማርኛ ለአንድ ሰዓት እንመጣለን። ለማስታወስ የነበረው በየወቅቱ የምናስተላልፍበት የስርጭት ሞገድ 1922ና 25 ነው ከምሽቱ 3 ሰዓት ላይ።
አሁን የማጠቃለያ ዜና በአጫጭሩ አሰማለሁ። በሁከት በታመሰችው በየመን የሚኖሩ 5 ኢትዮጵያውያን በሳውዲ አረቢያ በሚመራው ህብረት የአየር ጥቃት መገደላቸውን የኢትዮጵያ መንግስት አስታውቋል። ኢትዮጵያኑ የመን ውስጥ ለውጭ ዜጎች በተዘጋጀ መጠለያ ካምፕ አቅራቢያ መገደላቸውን ነው ያወሳው። በደረሰን ሌላ ዜና ሳውዲ አረቢያ ትናንት ድሬዳዋ አቅራቢያ በሚገኝ ድንበሯ ይቅርታ አቅራቢያ በሚገኘው ሃይጃ ክፍለ ሀገር ማይዲ ከተማ አንድ ዓለም አቀፍ ረድኤት መስሪያ ቤት ጽህፈት ቤት ላይ በደረሰ የአዳፍኔና የአየር ድብደባ 5 ኢትዮጵያውያን መገደላቸውንና ሌሎች 10 ስደተኞች መቁሰላቸውን ዘግቧል። ከነገ በስቲያ የሚካሄደው የኢትዮጵያ ምርጫ ዝግጅት በኢትዮጵያውያን ሰብአዊ መብቶች ላይ እየተፈጸሙ ባሉ ጥቅል ተቋማዊና የተስፋፉ ረገጣዎች እየታጀበ ነው ሲል ዓለም አቀፉ የሰብአዊ መብት ተሟጋች ቡድን አምነስቲ ኢንተርናሽናል ማምሻውን ባወጣው ዘገባ ከሰሰ። አምነስቲ በዚህ መግለጫው የምርጫ ሂደት ሀሳብን በመግለጥ በመደራጀት እና በመሰብሰብ ነጻነት ላይ ጭፍለቃ የተካሄደበት ነው ብሏል። ይህ የጭፍለቃ በህዝብ ጉዳዮች ውስጥ በነጻነትና ያለ ፍርሃት የመሳተፍ መብት የረገጠና መንግስቱ ሁሉንም ነጻነት ተቀባይነት ያላቸውን ተቃዋሞች ሁሉ የደቆሰበት ወይም የመታበት ነው ብለዋል የአምነስቲ ኢንተርናሽናል የምስራቅ አፍሪካ የአፍሪካ ቀንድ ዲሬክተር። የሶማሊያው ጽንፈኛ እስላማዊ ቡድን አልሻባብ ተዋጊዎች ትናንት አሙስ ሌሊት በሰሜን ምስራቅ ኬንያ አየር መንገድ ላይ ጥቃት መክፈታቸውን ኬንያ ገለጠች። የኬንያ ጸጥታ ኃይሎች ለአጭር ጊዜ በተካሄደው ውጊያ መክተው የመለሷቸው መሆኑን ባለሥልጣናቱ አስታውቀዋል። ታንዛኒያ የሚገኙ 29 የቡሩንዲ ስደተኞች በኮሌራ ወረርሽኝ መሞታቸው ተሰማ። ቡሩንዲያውያን ስደተኞች ወደ ታንዛኒያ የኮበለሉት በዚያች ሀገር ያለውን የፖለቲካና የአለመረጋጋት ሁኔታ በመሸሽ ነው። ዜናው አበቃ።
የአሜሪካ ድምፅ ራዲዮ የአማርኛ ቋንቋ አገልግሎት በ19፣ 22 እና 25 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናገድናቸው አሉላ ከበደና
አዲሱ አበበንን ከአቀናባሪያችን ቴሌላይም ቤክ እንዲሁም ከመሐንዲሱ ጋራ ዋና አዘጋጇ ትዝታን ሌሎችንም ባልደረቦቻችንን ጨምረን በዚሁ እንሰናበታለን።
ነገ ቅዳሜ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመለሳለን። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም
ተናደሩ።
The Voice of America.